ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመጋቢት 16 2010 ዓ ም ዕለታዊ ስርጭታችንን ነው። አሁን ያለንበት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬው ዕለት ያዘጋጀንላችሁ መልእክት የሚከተለው ይሆናል። ጾም ማንም ሰው ማለትም መልካምና ክፉ የተባሉ ሰዎች ሁሉ ሊፈጽሙት የሚችሉት ቀላል የሆነ ተግባር ነው። ነገር ግን እኛ እውነተኛ የሆነ የክርስቲያን እሴቶችን ከግምት ያስገባ ጾም መጾም ከፈለግን ሦስት ዋና ዋና ነገሮችን መፈጸም ይኖርብናል። አንደኛ፣ ከሥጋዊ ፍላጎቶች ራሳችንን ማራቅ። ሁለተኛ፣ ሕሊናችንን መንፈሳዊ በሆኑ ነገሮች ላይ ብቻ እንዲያተኩር ማድረግ። ሦስተኛ፣ የኀጢአት ምክንያት ከሆኑ ነገሮች ሁሉ ለመራቅ መሞከር። እነዚህን ሦስት ነገሮች ከግምት ያስገባ ጾም በምንጾምበት ወቅት ጾማችን እውነተኛ ይሆናል፣ የእግዚአብሔርን ጸጋ በምልአት ያስገኝልናል። ቅዱስ ቶማስ አኩዊናስ ከተናገረው የተወሰደ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በዛሬው ዕለተ ሰንበት ስርጭታችን በቅድሚያ እንደተለመደው የዕለቱን ቅዱስ ወንጌል እናስደምጣችኋለን። በመቀጠልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲው እንጋብዛለን። አቁመኝ ባላማዬ አቁመኝ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11። ኒቆዲሞስ የሚባል አንድ ሰው ነበረ። እርሱ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ። ይህ ሰው በሌሊት ወደ ኢየሱስ መጥቶ፣ መምህር ሆይ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። ስለዚህ አንተ ከእግዚአብሔር ዘንድ የመጣ መምህር እንደሆነ እናውቃለን አለው። ኢየሱስም እውነት እውነት እልሃለሁ፣ ሰው እንደ ገና ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ታዲያ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማፀን ገብቶ መወለድ ይችላልን? ሲል ጠየቀ። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ መወለድ ያስፈልጋችኋል ስላልኩ አትደነቅ። ነፋስ ወደ ፈለገው አቅጣጫ ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣና ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነህ ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉትም። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዘኒቆዲሞስ የተሰኘውን ሰንበት እናከብራለን። በዚህም ሰንበት የእግዚአብሔር ሕግ ትክክለኛ መሆኑንና በእርሱም ሕግ የምንመራ ከሆነ መልካሙንና ክፉን በቀላሉ ለመለየት ብሎም በትክክለኛ መስመር ለመመላለስ እንደምንችል ይነግረናል። በመጽሐፈ መዝሙር ምዕራፍ 119 ቁጥር 97 ጀምሮ እንዲህ ይነበባል። አቤቱ ሕግህን እንደምን እጅግ ወደድሁ! ቀኑን ሁሉ እርሱ ትዝታዬ ነው፣ ለዘለዓለም ለእኔ ነውና። ትእዛዝህን ከጠላቶቼ ይልቅ አስተዋይ አደረገኝ፣ ከትእዛዝህ የተነሣ አስተዋሉ። ስለዚህ የሐሰትን መንገድ ጠላው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ቅዱስ ሐዋርያው ጳውሎስ እንደሚነግረን አይሁዳውያን በእግዚአብሔር ዘንድ ጻድቅ ተብሎ ለመጠራት እነዚህን በቁጥራቸው እጅግ በጣም የበዙትን ምናልባትም ከ1500 በላይ የሆኑትን ሕግጋት ቃል በቃል ለመፈጸም ይተጉ ነበረ። አብዛኞቹ አይሁዳውያን ሕግን ቃል በቃል ለመፈጸም ይትጉ እንጂ በሕግ ውስጥ ባሉት መንፈሳዊ እሴቶች ራሳቸውን ለማሳደግ ያን ያህል አይጨነቁም ነበር። ህግ በማንኛውም ሰው ላይ ስልጣን የሚኖረው ያ ሰው በህይወት ሲኖር ብቻ ነው። የሞተ ሰው ህግን የመፈጸም ግዴታ የለበትም። ስለዚህ እኛም ከክርስቶስ ጋር አብረ ሞተናልና ልክ እንደ አይሁዳውያኑ ለህግ ሳይሆን ለኃጢአት በመሞት ከክርስቶስ ትንሣኤ ጋር አብረን እንነሳለን። በአይሁዳውያኑ ሕግ መሠረት ሚስት ከባሏ በሞት ምክንያት ከተለየች ሌላ ለማግባት በሕግ እንደማትያዝ ሁሉ እኛም በፊት ለነበረን ኃጢአት ከሞትን በአዲስ መልክ ከጌታችን ኢየሱስ ክርስቶስ ጋር አዲስ ውህደትን ለመፍጠር የሚይዘን ነገር አይኖርም። ቅዱስ ሐዋርያው ጳውሎስ በሮሜ ምዕራፍ 6 ከቁጥር 4 እስከ 5 እንዲህ ይላል፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሰው ከኀጢአት ጋር ሲቆራኝ ከክርስቶስ ጋር ይፋታል። ውጤቱም ለሞት ፍሬ ማፍራት ብቻ ይሆናል። በተቃራኒው ደግሞ ከኀጢአት ጋር ተፋቶ ከክርስቶስ ጋር ሲቆራኝ ውጤቱ ለሕይወት ፍሬ ማፍራት ነው። ይህንንም በማድረጉ በምድራዊም ሆነ በሰማያዊ ቤቱ ሰላምን፣ ደስታን፣ ፍቅርን ይጎናጸፋል። በመጀመሪያው በዮሐንስ መልእክት ምዕራፍ 4 ከቁጥር 18 እስከ 21 ላይ ሲነበብ እንደ ሰማ ነው ሰዎች የሚፈሩት ኀጢአት መሥራትን ሳይሆን ቅጣትን ነው። እግዚአብሔር ግን ለእኛ ለልጆቹ ካለው ፍቅር የተነሣ በጌታችን ኢየሱስ ክርስቶስ በኩል ከኀጢአታችን ሁሉ ነጻ አደረገን። በጌታችን ኢየሱስ ክርስቶስ በኩል ራሱን ለእኛ ለልጆቹ በሙላት ገለጸልን። ስለዚህ እኛ በውስጣችን ያለውን ፍርሃት ሁሉ በማስወገድ በፍጹም ፍቅር ልንቀርበው ይገባል። የእግዚአብሔርን ፍርድ በመፍራት ወደ እርሱ የምንቀርብ ከሆነ ፍቅራችን ፍጹም ፍቅር ሊሆን አይችልም። የእግዚአብሔርን ፍርድ በመፍራት ወደ እርሱ የምንቀርብ ከሆነ ፍቅራችን ፍጹም ፍቅር ሊሆን አይችልም። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ይህ ማለት ግን የአክብሮት ፍርሃት የፍቅር ፍርሃት እንጂ የቅጣት ፍርሃት አይደለም። እግዚአብሔር ፍጹም ፍቅር ስለሆነ በፍቅር ብቻ ልንቀርበው ይገባል። እርሱንም ማፍቀራችንን በዙሪያችን የሚገኙትን ወንድሞቻችንንና እህቶቻችንን ሁሉ በማፍቀር ልናስመሰክር ይገባል። ምክንያቱም እግዚአብሔርን ማፍቀርና ወንድም እህቶቻችንን ማፍቀር የማይነጣጠሉ ሁል ጊዜም አብረው የሚሄዱ እውነታዎች ናቸው። በአንድ መልኩ ስንመለከተው እግዚአብሔር መንፈስ ስለሆነ እርሱን መውደድና ማፍቀር ሰውን ከመውደድና ከማፍቀር ትንሽ ቀለል እንደሚል ልንገምት እንችል ይሆናል። ምክንያቱም በምናደርገው ክፋትና ኀጢአት እግዚአብሔር ከቁጣ ይልቅ ምክርን፣ ከቅጣት ይልቅ ምሕረትን፣ ከመራቅ ይልቅ ቅርቡነቱን ስለሚያሳየን ነው። በአጠገባችን ያሉ ሰዎች ግን በተለያየ መንገድ ስለሚያበሳጩን፣ ስለሚያሳዝኑን፣ ስለሚያናድዱን፣ ለሠራነው ክፋት ወዲያውኑ አጸፋውን ስለሚመልሱልን በሙሉ ልብ ለማፍቀር ይከብደናል። ነገር ግን ልብ ልንለው የሚገባ ነገር በአንደኛ ዮሐንስ ምዕራፍ 2 ቁጥር 4 ላይ እንደ ተጻፈው በዙሪያችን ያሉትን ሰዎች ሳንወድ እግዚአብሔርን እንወዳለን ብንል ሐሰተኞች መሆናችንን ነው። ለዚህ ነው እግዚአብሔርንና ሰውን መውደድ የማይነጣጠሉ ሁል ጊዜም እጅና ጓንት በመሆን የሚጓዙ እውነታዎች ናቸው ብለን የምንመሰክረው። ጌታችን ኢየሱስ ክርስቶስ ምንም እንኳን ሰዎች ሲሰድቡት፣ ሲገርፉት፣ ሲያሰቃዩት፣ በመጨረሻም በመስቀል ላይ ሲሰቅሉት፣ እርሱ ግን ስለ እነርሱ ይጸልይ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ከእግዚአብሔር ምሕረትን እንዲያገኙ ይለምንላቸው ነበር። እንግዲህ እኛም መከተል ያለብን መንገድ ይህን ነው። የቱንም ያህል ወንድሞቻችንንና እህቶቻችን ቢበድሉን ቢያሰቃዩን ስለ እነሱ ከእግዚአብሔር ምሕረትን መለመን ያስፈልጋል። የበለጠ ወደ እነሱ በመቅረብ ልናግዛቸው ይገባል። እግዚአብሔር ወደ ልቦናቸው እንዲመልሳቸው ማስተዋልን እንዲጨምርላቸው ወደ እርሱ መጸለይ ያስፈልጋል። ይህ ነው እግዚአብሔርን በፍጹም ነፍስ በፍጹም ኃይል በፍጹም ልብ ባልንጀራንም ደግሞ እንደ ራስ አድርጎ መውደድ ማለት። ሰው ሁሉ በእግዚአብሔር አምሳል ተፈጥሮአልና በእያንዳንዱ ሰው ውስጥ የእግዚአብሔር የሆነ ነገር አለ። እንግዲህ በአይናችን የሚታየውን የእግዚአብሔርን ሽራፊ በውስጡ የያዘውን ሰው ሳንወድ እንዴት አድርገን በአይናችን ያላየነውን እግዚአብሔርን እንወዳለን ብለን አፋችንን ሞልተን መናገር እንችላለን? ስለዚህ እግዚአብሔርንም ሆነ ሰውን መውደድ ቀላል ነገር እንዳልሆነና ሁሉ ጊዜም ውስጣዊ ዝግጅትና ጥልቅ ማስተዋል እንደሚያስፈልግ ልንረዳ ይገባል። በዚህ በዛሬው በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11 ጌታችን ኢየሱስ ክርስቶስ ኒቆዲሞስ ከሚባል የአይሁድ ኃይማኖታዊ የሸንጎ አባልና የአይሁድ አለቃ ጋር ስላደረገው ውይይት እንመለከታለን። ኒቆዲሞስ የአይሁድን ሥርዓት ጠንቅቆ የሚያውቅና የተማረ ሰው ነበረ። ነገር ግን በአይሁድ ሸንጎ ዘንድ እንደ ነቢይ ከማይቆጠረውና እንደ ነውጠኛ ከሚታየው ከኢየሱስ ዘንድ በማታ በመሄድ ኢየሱስን ያነጋግረው ነበር። ይህ ኒቆዲሞስ ውስጠ ቀናና በጌታችን ኢየሱስ ክርስቶስ ነቢይነት ያምን የነበረ፣ በዚህም ምክንያት ማታ ማታ ወደ እርሱ በመሄድ ከኢየሱስ ጋር ይወያይ የነበረ መልካም ሰው ነው። አይሁዳውያኑ በጌታችን ኢየሱስ ክርስቶስ ላይ ሲነሱ ሲቃወሙ፣ ኒቆዲሞስ ግን ኢየሱስን በተቻለው አቅም ይከላከልለት ነበር። ለዚህም ማስረጃ የሚሆነን በዚሁ በዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 52 ላይ ያለው ቃል እንዲህ ይነበባል። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሣ መርምረህ እይ አሉት። ይህ መልካም ሰው ስለ ጌታችን ኢየሱስ ክርስቶስ የነበረው አመለካከት በዚህ አልተቋጨም። የጌታችን ኢየሱስ ክርስቶስ የቅርብ ሰዎች የነበሩት ሐዋርያት፣ ከእርሱ ጋር አብረው የበሉት፣ ከእርሱ ጋር አብረው የጠጡቱ፣ ከእርሱ ጋር አብረው ከቦታ ቦታ የተዘዋወሩት፣ ብዙ ተአምር ሲያደርግ በዐይናቸው የተመለከቱት፣ በዚያ በጭንቅ ሰዓት ሲሸሹት፣ ይህ ኒቆዲሞስ ግን ጌታችን ኢየሱስ ክርስቶስ ከሞት በኋላ ከርቤና የእሬት ቅልቅል ይዞ በመምጣት እንደ አይሁድ አገናነዝ ልማድ ከገነዙት፣ ከሽቶ ጋር በተልባ እግር ልብስ ከከፈኑት፣ በቅርቡ በነበረም የአትክልት ስፍራ አዲስ መቃብር ውስጥ ካኖሩት መልካም ሰዎች ውስጥ አንዱ ነበረ። የዮሐንስ ወንጌል ምዕራፍ 19 ቁጥር 39። ይህ ሰው በዚህ ድርጊቱ ከሐዋርያቱ የበለጠ ለጌታችን ኢየሱስ ክርስቶስ ያለውን ታማኝነት አስመስክሏል። ይህ እንግዲህ ለእያንዳንዳችን የሚያስተላልፈው መልእክት ምንም እንኳን ከጌታችን ኢየሱስ ክርስቶስ ጋር ኅብረት ቢኖረንም ለእርሱ ያለንን ታማኝነት በይፋና ጉልህ በሆነ መልኩ ማንንም ሳንፈራ ማስቀመጥ ይገባናል። ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር በነበረው ውይይት ያስተማረው አንድ ጥልቅና መሠረታዊ ነገር አለ። ይኸውም በዚሁ በዛሬው በዮሐንስ ወንጌል ምዕራፍ 7 ከቁጥር 5 እስከ 6 ያለው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው የሚለው ነው። እውነት ነው። ሰው ወደ እግዚአብሔር መንግሥት ሊገባ የሚችለው ሕግም በመጠበቅ ብቻ ሳይሆን በጌታችን ኢየሱስ ክርስቶስ ሲታደስ፣ በጌታችን ኢየሱስ ክርስቶስ አምኖ በእምነቱም አዲስ ሕይወት መላበስ ሲችል ብቻ ነው። በገላትያ ምዕራፍ 2 ቁጥር 16 ላይ እንዲህ ይላል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አወቅን። ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እንግዲህ ዛሬም ጌታችን ኢየሱስ ክርስቶስ እያንዳንዳችንን በአዲስ መልክ ከውሃና ከመንፈስ እንድንወለድ ይፈልጋል። ይኸውም ኃጢአታችንን በምስጢረ ንስሐ አማካኝነት እንድናጥብና ለኃጢአት እንድንሞት ብሎም በእግዚአብሔር መንፈስ እንድንሞላ፣ ይህንንም አድርገን የዘለዓለማዊ ሕይወት ተቋዳሾች እንድንሆን ይፈልጋል። ሰው በጥምቀትና በምስጢረ ንስሐ አማካኝነት ኃጢአቱን ካጠበ መላ እሱነቱ በመንፈስ እንደሚሞላ ግልጽ ነው። ይህ መንፈስ ነው ታዲያ እንደ እግዚአብሔር ቃል እንዲመላለስ የሚያደርገው፣ የሰይጣንን ዕቅድ በሙላት እንዲዋጋ ብርታት የሚሆነው፣ ዘውትር ከምስጢራት ጋርም የሚያቆራኘው። ስለዚህ ሰው ሁል ጊዜ በመንፈስና በሥጋ መታደስ ይገባዋል። ይህንን ካደረገ ብቻ ምድራዊ ሕይወቱ የተስተካከለና የታረመ እንዲሁም የተቀደሰ ይሆናል፣ የመንግሥተ ሰማይም እጩ ይሆናል። እንግዲህ እግዚአብሔር በሰጠን ጸጋ ውስጥ እየተመላለስን መኖር እንድንችልና የእርሱ እውነተኛ ደቀ መዛሙርቱ ለመሆን እንድንችል የዘውትር ጠባቂያችንና አማላጃችን እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፊት ትቁምልን። በሥጋና በመንፈስ ለመታደስ እንድንችል በረከቱን ከልጇ ከጌታችን ኢየሱስ ክርስቶስ ታሰጠን።
Amen.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።